the voice of America.
እንደምናመሸሽ ኢትዮጵያ ከአሜሪካ ድምፅ ራዲዮ ጣቢያ ኢድ ሙባረክ። የተወደዳችሁና የተከበራችሁ ሙስሊም ምእመናን እንኳን ለ1436ኛው ዓመት ኢድ አልፍጥር አደረሳችሁ። በዓሉ የጤና መጪው ጊዜም የሰላም የመግባባት የስኬትና የመልካም ውጤት እንዲሆን እንመኛለን። ከአሜሪካ ድምፅ ራዲዮ ጣቢያ ዘግየት ብለን ተጨማሪ ዝግጅቶች አሉን ከኢዱ ጋር የተያያዙ። ጤና ይስጥልን ክቡራትና ክቡራን አድማጮች፣ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 ኪሎ ሄርትስ መካከለኛ ሞገድ የሚሰራጨውን ዝግጅት አሁን ጀመርን። በቀጥታ የሚተላልፍላችሁን የዛሬ አርብ ሐምሌ 10/2007 ዓ.ም ስርጭት ይዤ የማስተናግዳችሁ ሰሎሞን አባተ ነኝ። ጽዮን ግርማ ፕሮግራሙን ትመራለች። የቴክኒክ መሐንዲሱ ቮይቴክ ዞርኒያክ ነው።
አድሏዊ የፖለቲካ ስርዓት እስኪወገድላቸው ድረስ እኔም የበኩሌን አስተዋጽኦ ከማድረግና ትግሉን ከመቀጠል ውጭ አማራጭ የለኝም። ዋናው ጉዳይ ግን ሁሉንም በኩልነት የሚያስተናግድ የፖለቲካ ስርዓት እስካልተፈጠረ ድረስ ዩኒቨርሲቲውም ቢሆን የነጻነት ደሴት ሊሆን አይችልም።
አካደሚክ ውሳኔ ቢሆን ኖሮ ችሎታ የለም፣ በደንብ አታስተምረም፣ ይሄን አላረክም፣ ይሄን አልጻፍክም፣ የምትረባ አይደለም ነው። ይሄ አይደለም እኮ ነገሩ። ለዚህ እኮ ነው ወረቀት ላይ ጽሁፍ ማስፈር የፈሩት ዳኛቸው። በዚህ ምክንያት ኮንትራትን አናድስም የምትል ወረቀት መስጠት ያልፈለጉት አንድ በዚህ ነው። ሁለት ደግሞ የንቀት ነው።
ዶክተር መረራ ጉዲናና ዶክተር ዳኛቸው አሰፋ ናቸው የሰማችኋቸው። የአዲስ አበባ ዩኒቨርሲቲ ከስራ ውጭ አድርጓቸዋል። ምን ይላሉ? ዘገባዎች አሉን፣ ጠብቁን። እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ። አሁን የሰዓቱ የዓለም ዋና ዋና ዜና ይቀድማል። ቆንጅታዬ ታሰማናለች።
ጤና ይስጥልኝ፣ እንደምናመሻችሁ። ዩናይትድ ስቴትስ ደቡቧ ቴኔሲ ክፍለ ሀገር በሚገኙ ሁለት የጦር ካምፖች 4 የባህር ወለድ ወታደሮች በታጣቂ ጥይት ትናንትና ተገደሉ። በሁለቱ የጦር ሰፈሮች ተኩስ የከፈተው ታጣቂ እዚያው በስፍራው ተገድሏል። በርካታ ሰዎች አንድ ፖሊስ ጨምሮ በዚሁ ታጣቂ ጥይት መቁሰላቸው ታውቋል። የፌዴራሉ የምርመራ ቢሮ ኤፍቢአይ ጥቃቱን ያካሄደው ሞሐመድ ዩሱፍ አብደላዚዝ የሚባለው የ24 ዓመት ወጣት ይህን ጥቃት እንዲያካሄድ ምን እንዳነሳሳው ምርመራ መያዙን አስታውቋል። የኤፍቢአይ ባለስልጣን ኤድ ሬኖልድ ትናንት ማታ በጋዜጣዊ ጉባኤ ላይ ሲናገሩ አጥቂውን ከዓለም አቀፍ ሽብርተኞች ጋር ግንኙነት እንዳለው የሚያሳይ ለጊዜው ፍንጭ የለም፣ ነገር ግን ምርመራችን ይቀጥላል ብለዋል። የቴኔሲዋ ሄክሰን ከተማ ነዋሪ የነበረው አብደላዚዝ መጀመሪያ ላይ 5 የጦር ኃይሉ ክፍሎች መደዳውን ቢሮዎቻቸው በሚገኙበት በአንድ የገበያ አዳራሽ ባለ የወታደራዊ አባላት ምልመላ ማዕከል መኪና ላይ ሆኖ ተኩስ እንደከፈተ ነው የተነገረው። 25 ወይም 30 ጥይት ተኩሶ ሲያበቃ አንድ የምልመላ መኮንን እግሩ ላይ አቁስሎት መታከሙን የዩናይትድ ስቴትስ የመከላከያ ሚኒስቴር ገልጿል። ከዚያ በመቀጠል ታጣቂው 10 ኪሎ ሜትር ያህል ነድቶ የባህር ኃይል እንቅስቃሴ ድጋፍ ማዕከል ጋር ሲደርስ ጥይቱን አዘነበ ነው ያሉት እማኞች። 4 የባህር ወለድ ወታደሮችን ገሎ አንድ የመርከብ ሰራተኛ አቁስሏል። በሰሜን ምስራቋ ናይጄሪያ ጎምቤ ከተማ ትናንት ሐሙስ በአንድ ገበያ ላይ በደረሱ 2 የቦምብ ፍንዳታዎች ቢያንስ 50 ሰዎች ተገደሉ። የኢዳል ፈጥርን በዓል ምክንያት በማድረግ ሸማቾች ለበዓሉ የሚሆን የመጨረሻ ገበያቸውን ለማጠናቀቅ በሚሯሯጡበት ሰዓት ለደረሰው ለዚህ ጥቃት ለጊዜው ኃላፊ ነኝ ያለ የለም። ይሁን እንጂ ጥቃቶቹ ከአሁን ቀደም የቦኮ ሀራም ተዋጊዎች ከሚያካሂዷቸው ጥቃቶች ጋር ተመሳሳይ እንደሆኑን የተጠቆመው ቦኮ ሃራም ናይጄሪያ፣ ኒጀር፣ ቻድ እና ካሜሩን በህብረት ሆነው ከይዞታው ካባረሩት ወዲህ ጥቃቱን እያፋፋመ መሆኑ ይስተዋላል። የጀርመን ፓርላማ ከግሪክ ጋር ለሶስተኛ ጊዜ የዕዳ ማቅለያ እርዳታ ስለምታገኝበት ሁኔታ በዝርዝሩ ላይ ድርድር እንዲከፈት በከፍተኛ ድምፅ መፍቀዱ ተሰማ። የህግ መምሪያው ምክር ቤት የጀርመን መንግስት ያቀረበውን ሀሳብ 439 አባላት ድጋፍ የሰጡት ሲሆን 119 ተቃውመዋል፣ 40 ደግሞ ድምፅ ተአቅቦ አድርገዋል። ለግሪክ ከሚሰጣት የዕዳ ማቅለያ ውስጥ አብዛኛውን የምትይዘው ጀርመን የዚያች ሀገር መንግስት ከፍተኛ የሆነ የወጪ ቁጠባና የግብር ጭማሪ እንዲያደርግ አጥብቃ ስትወተውት ቆይታለች። በመጨረሻም በስደት ያለው የየመን መንግስት ምክትል ፕሬዚደንት እንደሚሉት በሳውዲ የሚመሩት ወታደሮች ደቡቧን የወደብ ከተማ አደንን ከሺያዎቹ አማጽያን አስለቅቀው ተቆጣጥረዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
አመሰግናለሁኝ ቆንጂት ለዜናው። ከምሽቱ 3 ሰዓት በ19 በ22 እና በ25 ሜትር ባንድ አጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ የሰዓቱ ዜናዎች ጋር ደግሞ እንመለሳለን። በ1431 ኪሎ ሄርትስ መካከለኛ ሞገድ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ራዲዮ ጣቢያ ዝግጅት ነው እየሰማችሁ ያላችሁት። የተከበራችሁ አድማጮች፣ በቅድሚያ እንኳን ለኢድ አልፍጥር አደረሳችሁ፣ ኢድ ሙባረክ እንላለን። የእስልምና ሃይማኖት አባት መልእክት አለን። አሁን
እናክብሮ በተክቢራ የኢቱን ዕለት አደራ።
የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዚደንት ዶክተር አህመድ አብዱራህማን ተከታዩን መልእክት ለምዕመናን አስተላልፈዋል።
ብስምላህ ራህማን ራሒም አልሐምዱሊላህ ረብ ልዓለሚን አሰላቱ ወሰላሙ ዓላ አሽረፍ ልሙርሰሊን አማ በዕድ። ለመላው ሙስሊም ህብረተሰባችን በአገር ቤት ላሉ፣ በውጭ አገር ላሉ ወንድሞቻችን እህቶቻችን እንኳን ለአንድ ሺ አራት መቶ ሰላሳ ስድስተኛው ዓመተ ህጅረ የረመዳን ወር አደረሳችሁ እንላለን። የረመዳን ወር በጣም እዝነት የተሞላበት ወር ነው። ቁርአን የወረደበት ነው። ህዝበ ሙስሊሙ በአጠቃላይ ቀኑን በዒባዳ ሌሉንም በዝክር ነው ያሳለፈው። ቀን ምግብና መጠጥን ትቶ ማታም እንቅልፉን ቀንሶ እንዲሁም ደግሞ ቀን ካላስፈላጊ ንግግሮችና ወሬዎችም ተቆጥቦ በአጠቃላይ አላህን በማስታወስና አላህን በመገዛት ያሳለፈበት ጊዜ ነው። በዚህ ወር ውስጥ በጣም የተለየ ዒባዳ የሚደረግበት ነው። ሌይለተል ቀድርም የሚጠበቅበት ወር ስለሆነ ከፍተኛ ዒባዳ ሲያደርግ ነው ያሳለፈው። ከዛም አልፎ ደግሞ በዛሬው ዕለት ዒድ ላይ ነው የዋለውና የዒድ በዓልን ሲያከብር ስለሆነ በአጠቃላይ የስነ ምግባር ምጡቅነት የሚታይበት የማህበራዊ ተርቢያና የግለሰብ ተርቢያ የሚከናወንበት ወር ስለሆነ እንኳን ይህንን አልፋችሁ ለዚህ ለዛሬው ዒድ ቀን አደረሳችሁ። ያን ዒድ ሙባረክ ኩሉ ዓምን ዋንቱም ብኸይር እንላለን።
ዶክተር አህመድ አብዱራህማን የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዚደንት ናቸው። ለህዝበ ሙስሊሙ መልእክታቸውን ያስተላለፉት በድጋሚ እንኳን ለኢድ አልፍጥር አደረሳችሁ እንላለን። በእኛ በኩል ዶክተር አህመድንም ለመልእክታቸው እናመሰግናለን። ወደ ተከታዩ ዝግጅት እናልፋለን። ለሀያ ስምንት ዓመታት ካገለገሉበት ተቋም ያለአግባብ መባረራቸውን በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነት ትምህርት ክፍል ተባባሪ ፕሮፌሰር ዶክተር መረራ ጉዲና ተናግረዋል። ጉዳዩን ወደ ፍርድ ቤት እየወሰዱ መሆናቸውንም የገለጹት የተቃዋሚ ፓርቲ መሪና መምህር ካለፈው አርብ ጀምሮ ከስራ ውጪ ናቸው። ሁሉንም በእኩል የሚያስተናግድ የፖለቲካ ስርዓት እስካልተፈጠረ ድረስ ዩኒቨርሲቲው የነጻነት ደሴት ሊሆን አይችልም ብለዋል ዶክተር መረራ ለአሜሪካ ድምፅ በሰጡት ቃለ ምልልስ። ዩኒቨርሲቲው ፕሮፌሰሩን የማባረር እርምጃ የወሰደበትን ምክንያት እንዲያስረዳ በተደጋጋሚ ያደረግነው ጥረት አልተሳካም። እስክንድር ፍሬው ተጨማሪ አለው።
ዶክተር መረራ ጉዲና የዩኒቨርሲቲ መምህርና የተቃዋሚ ፓርቲ መሪ ናቸው። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር እንደዚሁም የወቅቱ የመድረክ ምክትል ሊቀመንበር በመሆን እያገለገሉም ይገኛሉ። በፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር በሆኑት በዶክተር መረራና በአዲስ አበባ ዩኒቨርሲቲ መካከል ውዝግብ ከተጀመረ አንድ ዓመት ተቆጥሯል። ከአንድ ዓመት በፊት የጥሮታ ጊዜያቸው መድረሱን የሚናገሩት ዶክተር መረራ የኮንትራት ማራዘሚያ ጥያቄ አቅርበው እንደነበር ማስታውሰዋል። ይህንኑ ተከትሎ ከሐምሌ 2006 ጀምሮ የሚታሰብ የሁለት ዓመት የኮንትራት ማራዘሚያ ከዩኒቨርሲቲው የሶሻል ሳይንስ ኮሌጅ ጋር መፈራረማቸውንም ጠቅሰዋል። እርሳቸው እንዳሉት ስራቸውን የቀጠሉትም ይህንኑ ኮንትራት መነሻ በማድረግ ነው። ከዚህ የሁለት ዓመት ኮንትራት አንደኛው መጠናቀቁን የሚገልጹት ዶክተር መረራ አንድ ዓመት ሙሉ የሰሩት ግን ያለ ደሞዝ መሆኑን አስረድተዋል። እንደ ዶክተር መረራ አባባል በስራቸው የቀጠሉት ጥያቄ ምላሽ ያገኛል፣ ደሞዝም ይከፈለኛል በሚል እምነት ነው። ሁኔታዎች ግን በታሰበው መንገድ አልሄዱም ይላሉ። አመቱም ተጠናቀቀ፣ ደሞዙም አልመጣም። ከመጨረሻ ተማሪዎቻቸው ጋር የነበራቸውን ስራ ማጠናቀዋል። በዩኒቨርሲቲው ያላቸው የማስተማር ስራ ስለመቆሙ እርግጠኛ መሆናቸውንም ለቪኦኤ አብራርተዋል።
ያበቃ ነው ማለት ይቻላል ባለው አሰራር የዲፓርትመንቱ ኃላፊዎች እኔም መድበው ለማሰራት ተቸግሯል። ምክንያቱም በርፍ የነጻ አገልግሎት ነው የሚሆነው የተቸገሩበት ነው። ስለዚህ ከዚህ በኋላ ለምሳሌ ባለፈው ወልጥን አካባቢ ያስተማርኳቸውን የኤምኤ ተማሪዎች ውጤታቸውን ሲሰጥ ነበር። እንዲህ ያሉ ነገሮች እንግዲህ ምንድን ነው ለአንድ አመት እኮ ምንም አይነት ክፍያ ሳይከፈለኝ ሲሰራ ነው የኖርኩኝ እና በዚህ አይነት ሁኔታ መቀጠል ለእነሱም እየከበደ ነው የሚመጣው። እኔም ፍርድ ቤት አንድ ነገር እስካልወሰኔ ድረስ በእንደዚህ አይነት መንገድ የመቀጠሉ ሁኔታ ለእኔ አስቸጋሪ ነው።
ላለፉት 14 ዓመታት ከኖሩበትና በዩኒቨርሲቲው ከተሰጣቸው ቤት በግዳጅ እንዲወጡ መደረጋቸውንም ዶክተር መረራ ጨምረው አስታውቀዋል። የአዲስ አበባ ዩኒቨርሲቲ ከፍተኛ አስተዳደር የዶክተር መረራ የስራ ኮንትራት እንዲቋረጥ ማድረጉን መረጃዎች አመለክታሉ። የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል ዲን የነበሩት ዶክተር ካሳሁን ብርሃኑ እንደ አውሮፓውያን አቆጣጠር ጥር 29 2015 ለሶሻል ሳይንስ ኮሌጅ የጻፉት ደብዳቤ ይህንኑ ጠቁሟል። የአዲስ አበባ ዩኒቨርሲቲ ከፍተኛ አስተዳደር የዶክተር መረራ ጉዲና ኮንትራት እንዲቋረጥ ቀደም ሲል የወሰነውን ውሳኔ ማጽናቱን በመግለጽ ጥር 14 2007 የጻፉት ደብዳቤ ደርሶኛል ይላል የዶክተር ካሳሁን ደብዳቤ። የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል ዲን የነበሩት ዶክተር ካሳሁን ብርሃኑ ይህንኑ ደብዳቤ የጻፉት በዶክተር መረራ ላይ የተወሰነውን ውሳኔ በመቃወም ከኃላፊነት መልቀቃቸውን ለመግለጽ ነው። በዚህ ሁኔታ በኃላፊነት የመቀጠሉ ከሞራል አንጻር ተቀባይነት እንደሌለው ይስማኛል ብለዋል ዶክተር ካሳሁን በመልቀቂያ ደብዳቤያቸው። የዩኒቨርሲቲውን አሰራር አድሏዊ ሲሉ የገለጹት ዶክተር መረራ ጉዲና የርሳቸውን የሥራ ኮንትራት በተመለከተ የተደረሰበት ውሳኔም ፖለቲካዊ ነው ይላሉ።
የኔም ከዚህ ዩኒቨርሲቲ መባረር ዋናው የትግል ጉዳይ ስለሆነ ኢህአዴግ ለምን እንደተጨነቀ እኔም ይገባኛል። ምናልባት ይህንንም የሚሰሙ የሚያውቁ ኢትዮጵያውያን ሊረዱት ይችላሉ። ዋናው ጥያቄ የፖለቲካ ችግር ስለሆነ ያው የፖለቲካ ትግሉ አንድ ቀን መስመር እስኪይዝ ድረስ እኔም ሆንኩ ሌሎች ኢትዮጵያውያን አድሏዊ የፖለቲካ ስርዓት እስኪወገድላቸው ድረስ እኔም የበኩሌን አስተዋጽኦ ከማድረግና ትግሉን ከመቀጠል ውጪ አማራጭ የለኝም። ዋናው ጉዳይ ግን ሁሉንም በኩልነት የሚያስተናግድ የፖለቲካ ስርዓት እስካልተፈጠረ ድረስ ዩኒቨርሲቲውም ቢሆን የነጻነት ደሴት ሊሆን አይችልም።
ዩኒቨርሲቲው የእርሳቸውን ኮንትራት በተመለከተ የያዘው አቋም በከፍተኛ የመንግስት ባለስልጣናት ጭምር እንደሚታወቅ የተቃዋሚ ፓርቲ መሪና የዩኒቨርሲቲ መምህር ዶክተር መረራ ጉዲና ተናግረዋል። ከዩኒቨርሲቲው የቦርድ ሰብሳቢና የፌዴሬሽን ምክር ቤት አፈ ጉባኤ ካሳ ተክለ ብርሃን ጋር በምርጫ ክርክር ወቅት የተገናኙበት አጋጣሚ ይህንን እርግጠኛ እንዲሆኑ እንዳደረጋቸው ይጠቅሳሉ።
አሽዋሽቶ ነበር ዩኒቨርሲቲ እንዴት ነው ስራ እንዴት ነው ብሎ ሲጠይቀኝ ከዩኒቨርሲቲማ እየገፋችሁኝ አይደለም ወይ አቤቱታ አንተ ጋር አልደረሰም ወይ አልኩት። አዎ ሰምቼ ነበር ታምሜ የሆነ ችግር ገጥሞኝ ውጭም ወጥቼ ነበር ለዛ ነው እንጂ በደንብ አላየሁኝ ደርሷል የሚል ከቃሉ ሰምቻለሁ።
የእርሳቸው የጥሮታ ጊዜ መድረስ ከዩኒቨርሲቲው ጋር ለተፈጠረው አለመግባባት ምክንያት ሊሆን እንደማይችልም ዶክተር መረራ ያምናሉ።
ጥሮታ እድሜው ደርሷል የሚል ክርክር አላቸው። ግን በአጼ ኃይለ ሥላሴ ዘመን ዩኒቨርሲቲ ውስጥ ያስተማሩ ሰዎች ሁሉ እዚህ ግቢ አያቸዋለሁ። እሱም መግራት አይደለም፣ አዲስ አበባ ዩኒቨርሲቲ ውስጥ 15 ዓመት እና ከዚያ እስከ 20 ዓመት እድሜያቸው ከኔ የሚበልጥ የውጭ ሀገር ዜጎች ጡረተኞች ከሀገራቸው ጡረታ ወጥተው እዚህ እንደሚሰሩ ይታወቃል። እኔም በማስተምርበት ትምህርት ክፍል ጡረታዬ እንድራዘም የጠየቅኩኝ አራተኛ ሰው ነኝ። ለሶስት መምህራን ያንን የማራዘም እድል ሰጥተዋል። በእኔ ምክንያት ሌሎችም ጋር ይሄዱ ይመስለኛል እና ኢንጂነር ጊዜያቸውም ኮንትራት አይታደስላቸውም እየተባሉ ይመስለኛል። እንዲህ ያለ ብቻ የፖለቲካ ተጽዕኖ መሆኑ አጠያያቂ አይደለም።
ጉዳዩን ወደ ፍርድ ቤት እየወሰዱት መሆኑንና ውሳኔውን እንደሚጠብቁም ዶክተር መረራ ገልጸዋል። የአዲስ አበባ ዩኒቨርሲቲ አስተዳደር በጉዳዩ ላይ ምላሽ አልሰጠም። በአካል ጭምር በመሄድ ምላሽ ለማግኘት ያደረግኩት ጥረትም አልተሳካም። አካዳሚክ ምክትል ፕሬዝዳንቱ ዶክተር ጀሎ ዑመር በጸሐፊያቸው በኩል እንደነገሩኝም ዩኒቨርሲቲው ተጨማሪ ምላሽ አይሰጥም። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በሌላ በኩል ደግሞ ላለፉት 7 ዓመታት ካስተማርኩበት አዲስ አበባ ዩኒቨርሲቲ ፖለቲካዊ በሆነ ውሳኔ ተባርሬያለሁ ብለዋል በማህበራዊ ሳይንስ ኮሌጅ የፍልስፍና መምህርና ፖለቲካ ተንታኝ ዶክተር ዳኛቸው አሰፋ። የዩኒቨርሲቲው አስተዳደር ኮንትራቴ እንዲታደስ ላቀረብኩት ይፋ ጥያቄ ይፋ ምላሽ አለመስጠቱ ይህንኑ ያጠናክራል ብለዋል። ዩኒቨርሲቲው በዚህና ከዶክተር መረራ ጉዳይ ጋር በተያያዘ ምንም መልስ አልሰጠንም እስካሁን ድረስ። እስክንድር ፍሬው ተከታዩን ዘግቧል።
በአሜሪካ ቦስተን በሚገኝ ዩኒቨርሲቲ የፍልስፍና መምህር የነበሩት ወደ ኢትዮጵያ ከተመለሱ በኋላም በዚሁ ዘርፍ በአዲስ አበባ ዩኒቨርሲቲ ያስተማሩት ዶክተር ዳኛቸው አሰፋ ለወራት ከዚሁ ስራቸው ርቀዋል። በአዲስ አበባ ዩኒቨርሲቲ የፍልስፍና ትምህርት ክፍል ያስተማሩት ላለፉት 7 ዓመታት ነው። ተቃዋሚ ፓርቲዎች በሚያዘጋጇቸው የተለያዩ መድረኮች የሚገኙት፣ በመገናኛ ብዙሃን የሚጽፉት፣ የሚናገሩት ዶክተር ዳኛቸው በኢትዮጵያ በስልጣን ላይ የሚገኘውን ፓርቲና መንግስት በመተቸትም ይታወቃሉ። የአዲስ አበባ ዩኒቨርሲቲ ከፍተኛ አስተዳደር ከስራ ካባረራቸው ወራት መቆጠራቸውን የሚገልጹት እኚሁ ምሁር ምክንያቱም ይሄው የፖለቲካ አቋማቸው እንደሆነ ያብራራሉ።
ከአዲስ አበባ ዩኒቨርሲቲ ከተባረርኩ ወደ 8 ወር ሆኖኛል። ደሞዜም ከቆመ 8-9 ወር ነው። ሰው 8 ወርን በለው በትክክል እንደዛ ነው ነው።
ምንድን ነው በትክክል የተፈጠረው? ዶክተር ዳኛቸው ደብዳቤ ደረሰውት ከዚህ በኋላ አቆሙ የሚል?
የሆነው ምንድነው አንድ ሰው 60 ዓመት ሲሞላው የጡረታ ማራዘሚያ የስራ ማራዘሚያ ጊዜ ይጠየቃል። ጠየቅኩ። ፕሬዝዳንት አድማሱ ጸጋዬ እና አብረዋቸው ያሉት ሹመኞች አንሰጥህም አሉኝ።
መቼ ነበር የጠየቁት የጡረታ ማራዘሚያ? መቼ?
የዛሬ 8 ወር ያህል ነው የጻፉት ደብዳቤ። ፎርማሊ ለቀረበ ደብዳቤ እነሱም ፎርማል የሆነ መልስ አልሰጡም። እንደውም ከሶስቱ
ይፋ ለቀረበው ደብዳቤ ይፋ የሆነ መልስ አልሰጡም።
እስካሁን ድረስ አልሰጡኝም። ግን በሬዲዮ ቀርቦ ፕሬዚዳንቱ፣ ቫይስ ፕሬዚዳንቱ ቀርበው ሁለት አስተማሪዎች እንደማይታደስላቸው የራሳቸውን ምክንያት አቅርበዋል። ያው መተካከል
ዶክተር አድማሱና ዶክተር ጀሎ ዑመር ናቸው
እና የመተካካት ጉዳይ አንስተዋል። እኛን ሊተካ የሚችል አስተማሪ እንደተዘጋጀ አንስተዋል። በሙሉ ይሄ ከእውነት የራቀ ነው። ዲፓርትመንቱም ጽፎላቸዋል። የሶሻል ሳይንስ ዲንም ጽፏል። ስለ ራሴ ባወራ እኔ እንደማስፈልግ የዶክተር መራራም እንደዛው ነው እና እነሱ ግን በራሳቸው ፍላጎት እኔ በበኩሌ በሚገባኝ ምክንያት ነው የተከለከል ነው የፖለቲካል አቋም ነው ወሰዱት።
ወደዛ ይመጡበታል። ዶክተር ዳኛቸው ለምሳሌ የዶክተር መረራን ደብዳቤ አይቼዋለሁ። ዶክተር ካሳሁን ብርሃኑ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል ዲን የነበሩት የእኛን ጥያቄ ወደ ጎን በመተው የዶክተር መረራን ኮንትራት ላለማደስ የተወሰነው እርምጃ ትክክል አይደለም በሚል የጻፉትን ደብዳቤ አይቻለሁ። በእርስዎም በኩል የእርስዎ የትምህርት ክፍል ኃላፊ እና የሶሻል ሳይንስ ኮሌጅ ዲን ተመሳሳይ ደብዳቤ ለዩኒቨርሲቲው ጽፈዋል ነው እያሉኝ ያሉት?
ጽፈዋል ምለ በዩኒቨርሲቲው ደንብ ምንድን ነው? ዲፓርትመንቱ ከፈለገ ለኮሌጁ ጽፋል፣ ኮሌጁ ካጸደቀል ለሹመኞቹ ይጻፋል። ይሄ ተደርጓል። ምንም ነገር የለም። ዲፓርትመንቱ እንደሚፈልገኝ ደጋግሞ ጽፏል። ዲኑም ስብሰባ አካሂደው ኮሌጁን አጸድቀው ልከዋል። እነሱ ግን ይህን መከተል አልፈለጉም እና ይሄ ነው የሆነው። አስተማሪ እንደሌላቸው በእኔ በኩል ብነግር ምንድነው አሁን ሜታፊዚክስ የሚያስተምር ጠፍቶ ቸርመኑ ለምኖኝ አስተምር ያሉ
ሊቀመንበሩ ማለት ነው።
ሊቀመንበሩ ማለት ነው። አሁንም የተሟላ አይመስለኝም ያለ።
መቼ ነው ይሄ የሆነው? ለምሳሌ አቁመው ለምን ያህል ጊዜ ከስራ ውጭ ሆነው ቆዩ? ከዛ መቼ ተጠየቁ?
አሁን ነው ገና ያለፈው ሳምንት ነው የጨረስኩት አስተምሬ። ሌላም ቦታ እንዲሁ በጎን አስተምር ያለው ሰው ስለሌለ ማለት ነው። አሁን ጥያቄው ሰው አለ ሰው የለም አይደለም። እኔ ደጋግሜ ተናግሬያለሁ። ዲፓርትመንቱ ውስጥ ክህሎት ያላቸው መምህራን አሉ፣ ይሄንን አልክድም። ግን የስፔሻልቲ የስፔሻሊዜሽን ልዩነት አለን። በጠቅላላ ያሉት አፍሪካን ፊሎሶፊ ነው የተማሩት። ዌስተርን ፊሎሶፊ ተምሮ ፒኤችዲ ይዞ የመጣሁት እኔ ብቻ ነኝ። አሁን የፒኤችዲ ፕሮግራም እንከፍታለን በሚሉ ጊዜ ሁለት ስትሪም አለው። አንደኛው አፍሪካን ፊሎሶፊ ነው፣ አንደኛው ዌስተርን ፊሎሶፊ ነው።
ሁለት ዘርፍ አለው።
አሁን ከህንድ ወይ ከዛ ወይ ከዚህ ፈልገው ካላመጡ ያንን የሚሞላ የላቸውም። ይህም በጽሁፍ ቀርቦላቸዋል። ይህ እኮ አሁን የሚያጨቃጭቅም አይደለም ነገሩ ነው የምልህ። ግን ፖለቲካል ውሳኔ ነው የተካሄደው። አልፈለጉም። ደግሞ ይገባኛል ለምን እንዳልፈለጉ። ካልፈለጉ ደግሞ እኔ ፍርድ ቤት እየሄድኩኝ አማላጅ እየሄድኩኝ አስተማሪነት ጽፌያለሁ ከዚህ በፊትም። ክቡር የሆነ ስራ ነው፣ ክቡር የሆነ ሙያ ስለሆነ ማንንም አለምንም። እንደውም 7 ዓመት እንዳስተምር እንዴት እንደፈቀደልኝ ስርዓቱ ገርሞኛል። የዛ ተጠቃሚ ሆኜ ከጓደኞቼ ጋር ጥሩ ጥሩ ተማሪዎች አፍርቻለሁ። ዘገዩ ነው የምለው እኔን ለማባረር ጥሩ ተማሪ እንዳላወጣ። የዛሬ 3 ዓመት ቢያባሩ ኖሮ በጣም አዝን ነበር። ዛሬ አላዝንም እምልሃለሁ።
የዩኒቨርሲቲው አስተዳደር ከስራ ያባረራቸው ከመማር ማስተማሩ ሂደት ጋር በተያያዘ ግምገማ አለመሆኑን ዶክተር ዳኛቸው እርግጠኛ ናቸው።
አካደሚክ ውሳኔ ቢሆን ኖሮ ችሎታ የለም፣ በደንብ አታስተምረም፣ ይሄን አላረክም፣ ይሄን አልጻፍክም፣ የምትረባ አይደለም ነው። ይሄ አይደለም እኮ ነገሩ። ለዚህ እኮ ነው ወረቀት ላይ ጽሑፍ ማስፈር የፈሩት። ዳኛቸው በዚህ በዚህ ምክንያት ኮንትራትን አናድስም የምትል ወረቀት መስጠት ያልፈለጉት አንድ በዚህ ነው። ሁለት ደግሞ የንቀት ነው። ማን አለብኝ ነው። ሶስት ፎርማሊ የገባ ደብዳቤ በዲፓርትመንት የቀረበ በዲን የቀረበ ደብዳቤ መልስ አይጽፈው ሰውየው የቱን ያህል? ምክንያቱም የጠነከረ የፖለቲካ ወዳጅነት አለኝ ካስተዳደሩ ከገዢዎቹ ጋር ከሚል እኔ ትምክህት ነው ብዬ ምነው ማን አለብኝነት ነው እንጂ እንዴት አንድ ሰው 7 ዓመት ሰርቼ ወረቀት አይሰጠኝም? በእናት ተሰናብተሃል የሚል ወረቀት አይሰጥም፣ አልተሰጠኝም እስካሁን ድረስ።
ዶክተር መረራ ጉዲናን በተመለከተው በትናንትናው ዘገባ ጭምር እንደተገለጸውም የአዲስ አበባ ዩኒቨርሲቲ አስተዳደር በጉዳዩ ላይ ምላሽ አልሰጠም። በአካል ጭምር በመሄድ ምላሽ ለማግኘት ያደረግኩት ጥረትም አልተሳካም። ዩኒቨርሲቲው ተጨማሪ ምላሽ እንደማይሰጥም አካዳሚክ ምክትል ፕሬዝዳንቱ ዶክተር ጀሎ ኡመር በጸሐፊያቸው በኩል አሳውቀውኛል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን አመሰግናለሁኝ ለዘገባዎቹ። አሁን ከኢትዮጵያ ወጣ እንበል ወደ ጎረቤት። የኬንያ ዋና ከተማ ናይሮቢ የዩናይትድ ስቴትሱን ፕሬዚደንት ባራክ ኦባማን ለመቀበል ከፍተኛ ዝግጅት በማድረግ ላይ ናት። ሚስተር ኦባማ ፕሬዚደንት ከሆኑ በኋላ የአባታቸውን የትውልድ ስፍራ ሲጎበኙ የመጀመሪያቸው መሆኑ ነው። አሁን ጌብ ጃስሎ ያጠናቀረው ሪፖርት አለ፣ ከናይሮቢ ሰሎሞን ክፍሌ ያቀርበዋል።
ከፕሬዚደንቱ መምጣት በፊት ከተማይቱ ናይሮቢ እየተዋበች ነው። በማስዋቡ ታላቅ ፕሮጄ ውስጥ ጎዳናዎችን ማጽዳት አንደኛው ነው። ማጽዳት ብቻም ሳይሆን የተበላሹት እየተጠገኑ ናቸው። የትራፊክ ማከፋፈያ መስመሮች ቀለም ይቀባሉ። በመንገዶቹ ግራና ቀኝ አበቦች ሲተከሉ ይታያል። በዋና ከተማዋ ወጪም በየሕንፃው ላይ የሴኪሪቲ ካሜራዎች እየተተከሉ ነው። በከተማዋ ምክር ቤት ውስጥ የአካባቢ ደህንነት ጥበቃ ሹሟ ሊ ኦያኬ ኦምቢስ ይባላሉ። እነዚህ ሁሉ ጥረቶች ለአንድ አገር ጎብኚ ከሚደረግ አቀባበል በላይ ናቸው ይላሉ ባለሥልጣኗ።
I think for Nairobi and especially as concerns the environmental services or rather activities.
ለናይሮቢ በተለይም የአካባቢውን ደህንነት ለመጠበቅ ከሚሰጥ አገልግሎት አንጻር ካየነው በአሁን ወቅት የሚካሄደው እንቅስቃሴ የአሜሪካው ፕሬዝዳንት በመምጣታቸው ምክንያት ብቻ የሚደረግ አይመስለኝም።
አብዛኞቹ የነዚህ ማሻሻያ እቅዶች አሁን ሳይሆን የፕሬዝዳንቱ ጉብኝት ይፋ ከመደረጉ በፊት የወጡና የእርሳቸው መምጣት ሲቃረብ እንዲፋጠን የተደረጉ እንጂ አዲስ አይደሉም ሲሉም የከተማዋ ምክር ቤት ባለሥልጣን አስረድተዋል። ከአራት ሚሊዮን ህዝብ በላይ የሚኖርባት የናይሮቢ ከተማ በርካታ ፈተናዎች አሉባት። መንገዶቿ በትራፊክ የተጨናነቁ ናቸው፣ ድህነት ተንሰራፍቶባታል። እነዚህ ሁሉ ችግሮች ደግሞ ህንፃና መንገዶችን በትንሽ ቀለም በማስጌጥ ብቻ የሚወገዱ አይደሉም። ብዙሃኑ ኬንያውያን ናይሮቢን የሚያውቋት ህዝቦቿ ለሥራ ሲጣደፉ የሚታዩባት ሆና ነው። እርግጥ አንዳንድ እድሳት ያስፈልጋታል። የዩናይትድ ስቴትሱ ፕሬዚደንት ሁሉንም ስፍራ ተዘዋውረው ማየት ባይችሉም ማንኛውም ለማሻሻል የሚደረግ ጥረት ግን ጠቃሚ መሆኑን ብዙዎች ይስማሙበታል። እድሳት ጥሩ እንጂ መጥፎ ነገር የለውም ባይ ናቸው። ጄምስ ኦኒያንቻ የከተማዋ ነዋሪ ነው።
By my thinking it may be they want to make it green for the people who are coming to visit the country to see.
ከተማዋን ለመጎብኘት ለሚመጡ እንግዶች ይበልጥ ንጹህ አድርገው ለማሳየት ይፈልጋሉ። የኔ ምኞት ግን አሁን እያደረጉ እንዳሉት ቀጥለው እንዲዘልቁ ነው። እንደ ቀድሞው ንጹህና ውብ ሆነን መኖር እንፈልጋለንና በዚሁ ቀጥሉ ነው የምንላቸው ነው ያለው። ተማሪ ጃኪም አስተያየቷን አጋርታለች።
For now they are doing fine because they are making the roads.
ለአሁኑ ጥሩ ይዘዋል፣ ምክንያቱም መንገዶችና ሌሎች መገልገያዎችን እየሰሩ ነው። እጅግ በጣም ድንቅ ስራ እየሰሩ ይመስለኛል።
ሁሉም ግን የከተማዋ ምክር ቤት እየሰራ ባለው ተደሳች ነው ማለት አይደለም። አንዳንዶች ለፕሬዝደንቱ ጉብኝት ሲባል የሚጠፋውን ገንዘብ ለሌላ ጠቃሚ ጉዳይ መዋል በተሻለ ነበር ይላሉ። ጡረተኛው ወታደራዊ መኮንን ሳይመን ጋንጋ
You see now like the county commissioner of Nairobi is doing
የናይሮቢ ከተማ ኮሚሽነር እንዳሁን ሁሉ ቀደም ሲል መስራት ነበረባቸው። አሁን ሙከራቸው ሁሉ ጊዜያዊ ጥገና ለማድረግ ነው። በዚህም መጠነ ሰፊ ገንዘብ ያባክናሉ። ይልቅስ ህዝቡ የሚፈልገው የኑሮ ደረጃቸው በጣም ዝቅተኛ የሆኑ ዜጎች የሚኖሩባቸውን የማታሬ ወይም ዋኔንቺ አካባቢዎች እንዲሻሻሉ ነው። ገንዘቡ እነዚህ አካባቢዎች ደረጃቸውን እንዲያሻሽሉበት ለነርሱ ቢሰጥ በተሻለ ነበር ብለዋል። ሚስተር ኦባማ ሐምሌ 13 2007 ዓ ም ወደ ናይሮቢ የሚሄዱት በዓለም የንግድ ሥራ ፈጠራ ጉባኤ ላይ ለመገኘት ነው። ጉብኝታቸው አጭር እንደሚሆን ቢገመትም ውጤቱ ከሄዱ በኋላ ለረጅም ጊዜ ይቆያል የሚል ተስፋ እንዳላቸው የከተማዋ ነዋሪዎች ይናገራሉ።
ዝግጅታችን ወደ መጠናቀቁ ነው። ክብራትና ክብራን አድማጮች፣ አጠራጠር ያሉ መረጃዎችን ላካፍላችሁ። ከምንዛሪ ልጀምር። አንድ የዩናይትድ ስቴትስ ዶላር 20 ብር ከ72 ሳንቲም ተመንዝሯል። ዛሬ መሸጫው 20 ብር ከ72 ሳንቲም ነው። እርስዎ አንድ ዶላር ከፈለጉ 20 ብር ከ82 ሳንቲም መክፈል አለቦት። እንደገና በግልባጩ ደግሞ ከሆነ 20 ብር ከ72 ሳንቲም ይሰጡታል እርስዎ። አዲስ አበባ ነገ ዝናባማ ትሆናለች። ከኢትዮጵያ ሜቴዎሮሎጂ ኤጀንሲ ዌብሳይት አሁን ባገኘሁት መረጃ መሰረት ከፍተኛ ሙቀቱ 13፣ ዝቅተኛው 23 ነው የሚሆነው። ጎዴ ብቻ ነው ፀሐያማ የምትሆነው። ነገ ጅግጅጋ፣ ሰመራ ከፊል ደመናማ ይሆናሉ። በኢትዮጵያ ከፍተኛው ሙቀት የሰመራው ከፍተኛ 44 እና ዝቅተኛው የላሊበላው ዝቅተኛ 12 ዲግሪ ሴልሺየስ ይሆናል። ነገና ከነጎዳም እንደዚሁ ነው የሚለው በትንበያው መሰረት። እንግዲህ ክቡራትና ክቡራን አድማጮች ዝግጅታችን ከምሽቱ 3 ሰዓት በ19፣ 22 እና 25 ሜትር ባንድ እንዲሁም በናይል ሳት ከምሽቱ 3 ሰዓት ይቀጥላል። በዌብሳይታችንም ላይ www.voanews.com ታገኙናላችሁ። ፕሮግራሙን የመራችልን ጽዮን ግርማ ነች። የቴክኒክ መሐንዲሱ ቮይቴክ ዞርኒያክ፣ እኔም ሰሎሞን አባተ እዚህ ባሉና በመስክም ባሉ ዘጋቢዎቻችን ስም ኢድ ሙባረክ እያልኩኝ ለዚህ ሰዓት ዝግጅት ሰናበታችኋለሁኝ። ሞሐመድ ሰኢድን አብሬ ልተው እስከ ዝግጅቱ ፍጻሜ። መልካም ቆይታ፣ መልካም በዓል።
ሙባረክ ለና ወለኩም تقبل الله صالح الأعمال لنا ومنكم
عيد مبارك مبارك عيد مبارك
يا رمضان من حج ور يا جمعة ممكن لا تسع شوش الله ستور اللي تركن سمت فرامت تتكاكو يا عندو سيمتا الله بستن بألاتوش عيدو سيمتا بسامت عيد بجمعة بامت عيدوشو عيد مباركا لله باروت لمسلموشو عيد مبارك 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 لنا ولكم مسلم مسلمات وشفم ولوس سلام عليكم عيد مبارك 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 لنا ولكم
This program has come to you from the Voice of America, Washington.